ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
ቀድሞ እኮ ወላጆቻችን ይፈልጋሉ የታለች መልሷል፣ ግባ ወደ ቤት። ቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ መረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቋቸውን ኃላፊነቶች እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጅ የሚረዳ ስልጠና አዲስ አበባ ውስጥ ተካሂደዋል። ከስልጠናው አዘጋጆች ጋር የተደረገው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ ጋብዛለሁ። ወደ ቅዳሜ መሰናዶ እንሻገር። ቀዳሚ መሰናዶ ከቴክኖሎጂ ፈጣሪዎች ጋር ያስተዋውቀናል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የሆኑት በምረት ገዛኸኝና ጓደኞቹ በትርፍ ጊዜያቸው የሚሰሩት የምግብ ማድረስ ስራ ካጋጠሙት ተግዳሮቶች መካከል አንዱ መንደሮችና ስፍራዎችን መለየት እንደሆነ ይናገራሉ። ይህ ሁኔታ ታዲያ በአሁኑ ሰዓት በሀገሪቱ ላሉ ትልልቅ የትራንስፖርት አገልግሎቶች እንዲሁም ተቋማት መፍትሄ መሆን የቻለ ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ እንዲሰሩ አግዟቸዋል። ኤደን ገረመው ከገበታ ማፕስ አጋር መስራቾች መካከል አንዱ የሆነውን በምረት ገዛኸኝና የአገልግሎቱን ተጠቃሚዎች አነጋግራለች። በመቀጠል ይቀርባል።
በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር፣ አለም ደግሞ እዛኛው ህንጻ ጋር ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ የተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ፣ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ፣ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥሮች ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛ ና ጓደኞቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል።
ስንመርጥ ያው እንትን ነው፣ በአጋጣሚ ነው። መጀመሪያ ላይ እየሰራን የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሀሳብ አስበን በዛ ላይ እየሰራን ነበረ እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያህል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክሱ ፓርት ላይ ግዴታ ማፒንግ ያስፈልገው ነበረ። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው፣ ምን የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም እሱ፣ እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው፣ በቃ ለምን የሆነ ነገር አንሰራም ብለን እንድናስብ አደረገን። እና ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸውን ነገሮች መድፈር ይመቸን ነበር፣ ራሳቸውን ቻሌንጅ ማድረግ እና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባል አለ እና ሌሎችም እንደዚህ ቲም ሜምበሮች፣ በተለይ አሁን ሲቲዋችን ነው አቤኒዘር እና እሱ እና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናል እና እሱ ኢኒሽቲቭን ወሰደ እና አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጭ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ በታ ላይ ማለት ነው እና ስለዚህ ለሌሎቹም ለምን አናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው። ስለዚህ አስበን ወይም እንደዚህ መስራት አለብን ብለን የገባነው ሳይሆን ከችግራችን ተነስተን ነው ማለት ነው።
ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ባራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል።
ኦኬ ሶ ፋር አድቨርታይዝመንት አንተናላልንም አልየነበትም አድቨርታይዝ ለማድረግ አልሞከርንም ጀስት የተለያዩ ክላይንቶችን እነሱ ማፕሮች የሚያደርጉናሉ እኛ ማፕሮችንም እናደርጋቸዋለንና ሶ ይሄድን ሰርቪሳችንን ነግራቸዋለን እና ደግሞ ኢትስ አ ሪል ፔን ፖይንት ነው ለነሱ ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም ስለዚህ ገቢዎች መወራረድ አይችልም እና ጀስት ኢትስ አ ሉዝ ነገር ለነሱ ኦልሶ ደግሞ በዶላር ነው የሚከፍሉት ዶላሩን ማግኘት እሱ ራሱን ይቻላል ሌላ ፔን ነው ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥራው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል ሶሉሽኖች በስንስራት እስኪያገኙ ማለት ነው እና እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘ ናቸው ሶ እንደዛ ነው እስካሁን ድረስ ክላይንቶቻችን ስናገኝ የነበረው አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ እነ ዛይሮይድ አሉ ናሽናል አይዲ አዲስ የተቋቋመ ገቨርንመንት እሱም አለ እና እነዚህ እና ትንንሾችም እንደዚህ የፉድ ዴሊቨሪ ላይ ምናምንም የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው ሶ እየመጡም ያሉ አሁን ሲስተማቸውን ኢንተግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው ሶ ያ እነዚህን ይመስላሉ።
የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብአት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል።
ሶ ያ ቴሌግራም ላይ ይቀድም እሺ ነው ያደረኩት ሰው ሁሉ ማግኔት ይችላል ያልኩት አይ ቲንክ ሀገር ውስጥ እዚህ የሚጠቀበ ኮል ሴንተር ሆኖ የሚሰጡ አፋላጊ የምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኔት ከተፈለገ የታካባቢ ነው የሚገኘው እንዴት አርግ አክሰስ ማድረግ ይችላል ምናምን የሚሉ ነገሮችን ያው ተከፍለውበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይደር የሚያደርጉ አሉ የተለያዩ ካምፓኒዎች እና የእኛ አላማ ምንድነው ይህንን ራሱ ለምፎር ፍሪ እዛው ቴሌግራም ላይ ሰው በቀላሉ ለምን አያገኝም ኢንክሉዲንግ ስልክ ቁጥራቸውንም ሊሆን ይችላል ስለ ካምፓኒው ዲቴል ሊሆን ይችላል የት አካባቢ ይገኛል ምናምን የሚሉን ነገሮች እኛ ጋር ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራ ነው ለሶሳይቲ ጉድ ሰርቪስ ብለን እናስባለን ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል እና ኢቨን ዋን ስቴፕ ፈርዘር ወስደ ነው ኤቲኤሞችን ሊሆን ይችላል ባንክ ብራንቾችን ሊሆን ይችላል አካባቢ ላይ ምን አለ እንደውም ለክራውድ ሶርሲንግም ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ ሶ ዛት በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው በዛ በሚያገኙት ነገር ያንን ነው የምናቀርበው።
የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግ በጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች።
ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። ሰው በሁለት ነገር እናያለን። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም አቅጣጫዎችን በሀገር ሰው ሲሰሩ ኢትስ ቶታሊ ዲፍረንት። የጉግል ማፕ አንዳንድ ሎኬሽኖችን ሚስ ሊያደርግ ይችላል። ሆነስሊ ኮስት ዋይዝ በጣም ይገርመን አደረገው ኮስት ወዘሎት እና ቀድመ በመረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ችለናል። በአጠቃላይ ይሄን ይመስላል ከነሱ ጋር ስንሰራ የነበረው። ቀየር ወደ ገበታ ማፕስ ስንቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኢፌክቱን ነው ማየት የሚችሉት። ኢፌክቱን ነስ ሞር ሪቴል የሆነ በሀገርኛ ቋንቋ የተሰራ አፕሊኬሽኖችን በኢዝሊ ማግኘት የሚችል ዳታ ሞር ተጨምሮ የማግኘት ይችላል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኢፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትን ክፍተቶች ከና በመሰረቱ ጋር ሆነን ፍያ ያደረግን እንግዲህ እንደ ማሻሻያ ያረጋ አንድ ላይ ይሰራን ያለ ነው።
የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ እንደሰምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማፕስን መጠቀም መጀመሩን ገልጸዋል። አቶ እንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጪ በሚኖሩት ስራዎች ላይም ገበታ ማፕስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት።
አዲካ ታክሲም እዚህ ሎካሊ ነው ዴቨሎፕ ያደረግነው ሲስተም ነው። ሰው ለሎካል ታለንት የተለየ ፍላጎት ስላለን እና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ ዋይ ዶንት ዊ ጊቭ ኢት ቻንስ ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግ ነው። ብዙ ራሱ ቴስት አላደረግ ነው። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል። እና ለእኛ ከሚያኮራን ነገር ከወጣቶች ጋር ይህንን መስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ የምንከፍለው። በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው፣ ፕላስ ቀንሶልን ነው። ኦንቶፕ ኦፍ ዛት ደግሞ ሪሲትም እናገኛለን እዚሁም ማለት ነው። ከገቢዎች ጋር እሱ ማወራረድ እንችላለን። አዲካ ታክሲም ሌላ ሀገር ላይ የሄድን ስለሆነ አሁን ሳውት ሱዳን ጁባ፣ ካምፓላ ኡጋንዳ፣ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል። ኦልሬዲ የሉሳካውን ሎንች አድርገናል። ሶ ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው ምና
የገበታ ማፕስ አጋር መስራች በምህረትህ ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን በጥቂት ዓመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ እድገት ደረጃ እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ከሰሞኑ ተካሂዷል። ኦኤሲስ ኢትዮጵያ የተሰኘው ተቋም ፓሬንቶን በሚል ስያሜ ያዘጋጀው የመጀመሪያው ዙር ስልጠና ዋና ዓላማው እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ ልጆች አስተዳደግ ምን እንደሚመስል ግንዛቤ ለመፍጠር ሲሆን ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ህይወት ሳይንስ ባለሙያና የስነ ልቦና አማካሪ የሆኑት አቶ ሽመልስ ገበየው ለአሜሪካ ድምፅ ተናግረዋል። ከአቶ ሽመልስ ጋር ቆይታ ያደረገችው ስመኝሽ የቆየ ናት።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት የተለያዩ ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓረንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው፣ ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን እንክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18-24 ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ አስፈላጊውን ድጋፍ እያደረጉ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ፣ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆች እና ከኛ በፊት የኛ እናቶች እና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ ይሉ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም በቃ አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል፣ ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ይሁን በጎ ባልሆነ መንገድ የተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል። ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን የሆነው እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ለጋብቻም ይሁን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጭ አለም ዝርግ ሜዳው ላይ የለ አሁን ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለች መልስ፣ ግባ ወደ ቤት፣ እቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ ምረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን፣ ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንትሆን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሚኒስትሪ ሚዲያ፣ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13-18-19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበት እኔ ማን ነኝ? ወዴት ነው የሚሄደው? ምንድን ነው እዚህ የማደርገው? እነዚህን የመሳሰሉ ከባባት ጥያቄ አእምሮአቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባሉ። ምንድነው አድግ ያለው ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉም። ወላጅ እዛ ቆሞ አይደለም ልጆቹ ሁሉ ማለት ያለበት ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሐሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ከዛ
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው በማህበረሰብ ውስጥ የሚፈጥረው ተጽዕኖ?
ስናሳድግ የምናሳድገው ህፃናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን የተለያየ ሙያ ላይ የሚገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ማለት ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ትራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
ወላጆች ይህንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ?
በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ። ከዛ ውጭ ደግሞ በተለይ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት ጣል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ፣ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከህፃነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲህ ካልሆነ ወዮል በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ፣ ዞር ሲሉ ግን አያደርጉትም። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ። ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል የሎስ አንጀለስ ከተማ ቤት አልባዎችን ለማገዝ ስለዘረጋቸው አንድ መርሃ ግብር እነግራችኋለን።
በሀገሬው አጠራር ኖርዝ ኢስት ኒው ቢግኒንግስ የተሰኘው በአይነቱ የተለየ መጠለያ ሎስ አንጀለስ ውስጥ ግንባታው የተጀመረው በ2022 የአውሮፓውያኑ ዘመን ነበረ። በአውሮፓውያኑ ጥር 3 ላይ የግንባታውን መጠናቀቅ በሚያበስረው የሪባን ቆረጣ ስነስርዓት ላይ የከተማዋ ከንቲባ ካረን ባስ ተሳትፈዋል።
I think this is a perfect example of what we need to build.
ይህ በመላው ከተማዋ ውስጥ ልንገነባው የሚገባውን የሚያሳይ ደንበኛ ምሳሌ ነው። ከሚገጥሙን አብይ ተግዳሮቶች መካከል አንዱ ምን መስራት እንዳለብን አውቀን እንዴት ማሳደግ እንችላለን የሚለው ነው።
የግንባታ 95 ሰዎችን ማስጠለል ይችላል። በሎስ አንጀለስ ቤት አልባዎች አገልግሎት ባለስልጣን ቁጥራ 46,000 ቤት አልባዎች በሚኖሩባት ከተማ የመጠለያ ለነዋሪዎች አስፈላጊ ነው የተባለ ሁሉ ተሟልቶለታል። የተደራጁ መታጠቢያ ቤቶች፣ ማብሰያ ስፍራዎች እንዲሁም ሰፊ ስፍራ። ሸሪል ሞሪስ የመጠለያ መርሃ ግብሩ ኃላፊ ናቸው።
We have this one is a 3-person room.
ይሄ 3 ሰዎችን ማስተናገድ የሚችል ስፍራ ነው። ሙሉ መታጠቢያ ቤትም አለው። እያንዳንዱ ክፍል ልዩ መገለጫዎች አሉት። በቀለም የለየናቸው እኛው ነን። ቤታቸው ያሉ ያህል እንዲሰማቸው እንሻለን።
መጠለያው ነዋሪዎቹ እንዴት ዳግም በቤት ውስጥ እንደሚኖሩ ለማስተማር፣ ስራ እንዲያገኙ ለመርዳት፣ ካስፈለገም ስራ ለሌላቸው የሚሰጡ ጥቅማ ጥቅሞች እንዲያገኙ ለማስቻል፣ እንዲሁም ያደንዛዥ እጽ ተጠቂዎችን ለማከም የተዋቀረ መሆኑ ልዩ ያደርገዋል። የከተማዋ ምክር ቤት አባል ዩኒስ ሄርናንዴዝ ለጊዜያዊ መኖሪያ ቤት አዲስ መልክ ነው ይላሉ።
ብዙ ጊዜ ጊዜያዊ መጠለያዎች ሰዎች መተኛት የሚችሉባቸው ትናንሽ የጣውላ ጎጆዎችን ይመስላሉ። በዚህ ግን ከዚያ በላይ የሆነ አገልግሎት አቅርበናል። ቋሚ የመኖሪያ ስፍራ እስኪያገኙ ድረስ የፈለጉትን ያህል ጊዜ መቆየት ይችላሉ።
በአውሮፓውያኑ 2004 ከተመደበው 13 ቢሊዮን ዶላር በጀት ውስጥ የሎስ አንጀለስ ከተማ አስተዳደር ታድሰው ወደ መጠለያነት የሚቀየሩ ሆቴሎችን ለመግዛትና መሰል የቤት አልባ ሰዎች መጠለያዎችን ለመገንባት ወደ 1 ቢሊዮን ዶላር የሚጠጋ ወጪ ያደርጋል ብለዋል ሄርናንዴዝ።
ይህ መርሃ ግብር 16 ሚሊዮን ዶላር ፈጅቶብናል። ብዙ የሚባል ወጪ አይደለም፣ ምክንያቱም ለደንብ ልብሶች፣ ለሄሊኮፕተሮችና ለሌሎች ጉዳዮች ከዚህ በላይ እናወጣለን። ከከተማዋ የቢሊዮኖች ዶላሮች በጀት አንጻር እንደ ትንሽ ጠብታ የሚታይ ነው።
ባለፉት ጥቂት ዓመታት የካሊፎርኒያ ከተማ የቤት እጦትን ለመቅረፍ ከ2 ቢሊዮን ዶላር በላይ አውጥታለች። ነገር ግን የአካባቢው ነዋሪዎች ብዙም ለውጥ አላስተዋሉም። በጥቅምት ወር የካሊፎርኒያ ገዢ ጋቪን ኒውሰም ሱስ ውስጥ የተዘፈቁ ወይንም የአእምሮ ሕመም ያለባቸው ሰዎች ተይዘው ወደ ሕክምና እንዲሄዱ የሚያስገድድ ሕግ ፈርመዋል። ሳቪኖ ከአዲሱ መጠለያ ፊት ለፊት ይኖራሉ። ላለፉት 5 በድንኳን ውስጥ ኖሯል።
ስራና የቤት ኪራይ፣ የኪራይ ዋጋ በሁሉም ሰው ላይ ጫና አሳድሯል። በተለይ ደግሞ በከተማ ውስጥ ቤተሰብ ከሌለ አሁን ለእኔ በመጠለያ ውስጥ መቆየት የተሻለ ነው።
ሳቢኖ ክረምቱን በአዲስ ጅማሬ መጠለያ ስፍራ ውስጥ በደስታ ማሳለፍ እንደሚሹ ይናገራሉ። ነገር ግን የተጠባባቂዎች ዝርዝር በጣም ረጅም በመሆኑ እስከ በጋው ድረስ ወደ መጠለያው ላይገቡ ይችላሉ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።